ከሁላችሁ ጋር ይሁን። ዮሐንስ የሰበከው ቅዱስ ወንጌል የእግዚአብሔር ቃል ነው። ሁልጊዜ ምስጋና ለአንተ ይሁን። በወንጌል መራህን፣ በነቢያትም አጽናናህን፣ አንተ ራስን አቀረብከን። ምስጋና ለአንተ ይሁን። ከዮሐንስ ወንጌል ምዕራፍ 20 ከቁጥር 19። በዚያን ቀን እሁድ ማታ ደቀ መዛሙርቱ አይሁዳውያን ባለሥልጣኖችን በመፍራት በራፎቻቸውን ዘግተው በቤት ውስጥ ተቀምጠው ነበር። በሮቹ ተዘግተውም ሳለ ኢየሱስ ደቀ መዛሙርቱ ወደ ተሰበሰቡበት ቤት ገባ። በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ይህንንም ብሎ እጆቹንና ጎኑን አሳያቸው። ደቀ መዛሙርቱም ጌታን ባዩ ጊዜ ደስ አላቸው። ከዚህ በኋላ ኢየሱስ እንደገና ሰላም ለእናንተ ይሁን፣ አብ እኔን እንደላከኝ እኔም እናንተን እልካችኋለሁ አላቸው። ይህንንም ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ። እናንተ የሰዎችን ኃጢአት ይቅር ብትሉ ይቅር ይባልላቸዋል። እናንተ የሰዎችን ኃጢአት ይቅር ባትሉ ግን ይቅር አይባልላቸውም አላቸው። ጌታ ለደቀ መዛሙርቱ ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ። ወልድን በእውነት እናምናለን፣ ምንዝም በእውነት እናምናለን፣ ነዋሪ ሦስትነታቸውን እናምናለን። መንፈስ ቅዱስን ተቀበሉ አላቸው ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ። የተወደዳቸው ወንድሞቼና እህቶቼ ሆይ እንኳን ለበዓለ ጳራቅሊጦስ ለመንፈስ ቅዱስ በዓል አደረሳችሁ። መንካ በዓል በመንፈስ ቅዱስ ጸጋና ስጦታ የሚሞላ በዓል ያድርግልን። እንግዲህ የጳራቅሊጦስ በዓል የትንሣኤን በዓል ምስጢር ማጠቃለያ በዓል ነው። ጳራቅሊጦስ ወይም በዓለ 50 የመንፈስ ቅዱስ መውረድ በዓል ነው። እንግዲህ በደንብ ካስተዋልን በስርዓት አምልኳችን በዚህ ባለፈው 50 ቀን በተከታታይ ልክ 50 ቀን እንደ አንድ ቀን ነው የኖር ነው። 50 ቀን እንደ አንድ ቀን፣ እንደ አንድ ትንሣኤ ቀን። ስለዚህ ትንሣኤን ብቻ በማስተንተን፣ ትንሣኤን ብቻ በማስተዋል፣ በትንሣኤ ምስጢር በመመሰጥ 50 ቀናት አሳልፈናል። ስለዚህ ያቺን አንዷ የትንሣኤን ቀን ስናከብር ቆየን ማለት ነው። በዚህ የበዓለ 50 የመንፈስ ቅዱስ በዓል ይህንን የፋሲካ ወቅት ጨርሰን ወደ መኖር ያንን ምስጢር ወደ መኖር ጊዜ እንሸጋገራለን ማለት ነው። እንግዲህ ሁላችንም በደንብ እንደምናስታውሰው የመንፈስ ቅዱስ በዓል ጌታችን ኢየሱስ ክርስቶስ ከሞት በተነሳ በ50ኛው ቀን አስታውሱ። ይህንን ንግግር ሁል ጊዜ እምነታችን መነሻ ማጣቀሻው ትንሣኤ ነው። ስለዚህ ከሞት በተነሳ በ50ኛው ቀን በእመቤታችንና በሐዋርያት ላይ መንፈስ ቅዱስ መውረዱን ታስተምራለች። ይሄ እንግዲህ በአንቀጽ ሃይማኖታችን ያለ ነው። ከትንሣኤው ከ50 ቀን በኋላ እንግዲህ ባለፈው ሳምንት እርገትን አክብረናል። ጌታችን ኢየሱስ ክርስቶስ በክብር ወደ ሰማይ የሄደበትን አከበርን በሳምንቱ። ዛሬ ደግሞ የመንፈስ ቅዱስ መውረድ፣ ምክንያቱም ኢየሱስ ምን ብሏቸው ነበረ ከማረጉ በፊት? መንፈስ ቅዱስን እስክትቀበሉ ድረስ ከኢየሩሳሌም እንዳትወጡ እዚሁ ጠብቁ፣ ከዚያ በኋላ ትወጣላችሁ። የሐዋርያት ሥራ መጽሐፍን ብናነበው በመጀመሪያው ምዕራፍ የኢየሱስን እርገት ይናገራል። በሁለተኛው ምዕራፍ እንዴት መንፈስ ቅዱስ እንደወረደባቸው፣ በመንፈስ ቅዱስ እንዴት እንደተሞሉ፣ ከዛ መንፈስ ቅዱስ ከተሞሉ በኋላ በድፍረት የሰሙትን መናገር እምነታቸውን መመስከር እንደጀመሩ እንዲያውም በተለያየ ቋንቋዎች እንደተናገሩ ይናገራል ሁለተኛው ምዕራፍ የሐዋርያት ሥራ እንዲያውም በዛ ላይ የተዘረዘሩ ሰዎች ቁጥርና ወይም የተዘረዘሩ ቋንቋዎች ቁጥርና የደቀ መዛሙርቱ ቁጥር አይመጣጠንም ምን ማለት ነው ደቀ መዛሙርቱ ብቻ በሌላ ቋንቋ ተናገሩ ለማለት ሳይሆን ሌሎችም ሰዎች የሚነገረውን ነገር ለመረዳት ቻሉ ይህም የሆነበት ምክንያት በመንፈስ ቅዱስ አማካኝነት ነው ስለዚህም ይህንን ትልቅ ምስጢር ነው ዛሬ የምናከብረው በዚህ አጋጣሚም ነው የቤተ ክርስቲያን መወለድን ብለን እንድናከብረው እንችላለን እንድናስታውሰው እንችላለን ምክንያቱም ቤተ ክርስቲያን የሚያደርጋትን መንገድ የጀመረችበትም ቀን ነው ሐዋርያት በድፍረት ያንን ለመመስከር ጀመሩበት እንግዲህ በደንብ ንባባቶቹን ካስተዋልን ራት የበሉበት ቦታ እንዲሁም ደግሞ መንፈስ ቅዱስ የተቀበሉበት ቦታ ተመሳሳይ አዳራሽ ነው ተመሳሳይ ቦታ ነው ያም የቤተ ክርስቲያን ጥንስስ መነሻ የሆነ ቦታ ነው የመንፈስ ቅዱስ መውረድ እግዚአብሔር በሶስትነቱ በሙላት የተገለጸበት ሁኔታ ነው ይኸውም እግዚአብሔር ራሱን የገለጸበትን ደረጃ ከፍተኛ ደረጃ የደረሰበት እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ይህ የእግዚአብሔር ማንነት በሙላት የተገለጸበት ነው ጠቅላላ የመንፈስ የደህንነታችን ታሪክ እግዚአብሔር ራሱን በተለያየ መንገድ የገለጸበት ነው ብሉይ ኪዳን ስናነብ እግዚአብሔር ፈጣሪ መሆኑን አባት መሆኑ የሁሉ ፈጣሪ መሆኑ የሁሉ ጌታ መሆኑን ራሱን በተለያየ መንገድ ገለጸ እንደገና ደግሞ በአዲስ ኪዳን በልጁ በኢየሱስ ክርስቶስ ራሱ ማንነቱ አፍቃሪ መሃሪ ቸር ደግ መሆኑ በኢየሱስ ክርስቶስ ማንነት ተገለጸ ኢየሱስ ክርስቶስ ደግሞ ወደ ሰማይ ሲያርግ እግዚአብሔር ራሱን የመገልጽበት ሁኔታ አቋረጠ ወይም ጨረሰ ወይም ከኛ ራቀ ማለት አይደለም አሁን ደግሞ በመንፈስ ቅዱስ አማካኝነት እግዚአብሔር ራሱን በይበልጥ ገለጸልን እንግዲህ ባጭሩ በኢየሱስ ክርስቶስ ስጋዊ ማንነት እዚህ ሲገለጽ በተወሰነ ቦታ ይኖር ነበር ከርገቱ በኋላ በመንፈስ ቅዱስ አማካኝነት ግን በሁሉም ቦታ ከሁላችንም ጋር በሁሉም ከሁሉም ጋር ይሆናል ስለዚህ የመንፈስ ቅዱስ መውረድ የእግዚአብሔርን ከኛ ጋር የመሆን የእግዚአብሔር ቅርብ የመሆንን ምስጢር የበለጠ አሰፋው ማለት ነው እንግዲህ መጀመሪያ በእስራኤል አገር በአይሁድ አካባቢ የነበረው ኢየሱስ ዛሬ በመላው ዓለም ከሁሉም ጋር ከሁሉም ጋር ይሆናል በዚህ ሰዓት እንኳን እኛ በዚህ መስዋዕተ ቅዳሴ ስንቀድስ በተለያየ ዓለም በተለያየ ቦታ እዚህ ሮም ውስጥ እንኳን በተለያየ ቦታ ያሉ መስዋዕተ ቅዳሴዎች ሁሉ እንደ አንድ ቅዳሴ ይቀደሳሉ በምን ምክንያት በመንፈስ ቅዱስ ምክንያት ይህ መንፈስ ቅዱስ እነዚህን ሁሉ አንድ ያደርጋቸዋል እኛን ሁላችንም አንድ ላይ ያመጣናል እኛና የቅዱስ ሥላሴ ታቦት የቅዱስ ሥላሴ ግርማ መለኮት አንድ ላይ ያመጣዋል ስለዚህ ይህ የመንፈስ ቅዱስ መውረድ ይህንን መንፈሳዊ የክርስቶስ መለኮታዊ መገኘት በሁሉም ቦታ ከሁሉም ጋር በሁሉ ጊዜ እንዲሆን አደረገው ስለዚህ በመንፈስ ቅዱስ አማካኝነት እግዚአብሔር በሶስትነቱ ሁሉ ጊዜ ከኛ ጋር ይኖራል ማለት ነው መንፈስ ቅዱስ ከአብ ከወልድ እኩል መለኮታዊ የሆነ አምላክ ነው ቅጥያ አይደለም በብሉይ ኪዳን ዘመን መንፈስ ቅዱስ ይህን ያህል አልተረዱትም ስለዚህ የእግዚአብሔር መንፈስ እንደሆነ ነው የሚናገረው ወደ አዲስ ኪዳን እንዲሁም ደግሞ ወደ ቤተ ክርስቲያን ትምህርት ስንመለስ መንፈስ ቅዱስ ከአብ ከወልድ እኩል የሆነ ራሱ የቻለ አምላክ ነው ራሱ የቻለ ሲባል የቅዱስ ሥላሴ አንዱ አካል ነው አንዱ አምላክ አንድ እግዚአብሔር በሶስት አካላት የተገለጸበት ነው በሌላ ቋንቋ ይህ አሁን ያለንበት ዘመን የመንፈስ ቅዱስ ዘመን ነው ማለት ነው ልክ የብሉይ ኪዳን ዘመን ማን ነበር ይበልጥ የሚናገረው ይበልጥ የሚወራው ስለማን ነበር በብሉይ ኪዳን ጊዜ ስለ እግዚአብሔር ነው በአዲስ ኪዳን ወይም በወንጌል ስለማን ነው የሚናገረው ማን ነው የሚናገረው ኢየሱስ ነው ወልድ እግዚአብሔር ነው ብዙ የሚናገረው በዚህ በቤተ ክርስቲያን ዘመን ደግሞ ይበልጥ የምንናገረው ይበልጥ ወደፊት የሚመጣው መንፈስ ቅዱስ ነው ስለዚህ አሁን ያለንበት የቤተ ክርስቲያን ዘመን የመንፈስ ቅዱስ ዘመን ነው ይህ ስል ግን በአብ ውስጥ ወልድ የለም በወልድ ውስጥ መንፈስ ቅዱስ በመንፈስ ቅዱስ አብ የለም ለማለት አይደለም ግን ይህ በመንፈስ ቅዱስ መሪነት ነው ሁሉ ነገር የሚከናወነው በቀጣይነት ይህ መንፈስ ቅዱስ እስከ ዓለም መጨረሻ ድረስ እግዚአብሔር በቤተ ክርስቲያን ውስጥ እንደሚሰራና እንደሚኖር የሚያሳይ ነው በመንፈስ ቅዱስ አማካኝነት እግዚአብሔር አብ በመካከላችን ይገኛል ምሳሌን ብንጠቅስ ይህ መስዋዕተ ቅዳሴ የሚያደርገው የመንፈስ ቅዱስ ሥራ ነው። የመንፈስ ቅዱስ ሥራ ከሌለበት እንዲሁ የሰው ሥራ ይሆናል ማለት ነው። ምስጢራት የሚሆኑትና በረከት የሚያስገኙት የመንፈስ ቅዱስ ሥራ ስለሆነ ነው። የቤተ ክርስቲያን መዋቅር ተራ የህብረተሰብ መዋቅር ከመሆን የሚለየው የመንፈስ ቅዱስ ሥራ ነው። የሚመራው መንፈስ ቅዱስ ነው። የሚያከናውነው መንፈስ ቅዱስ ነው። ይህ መንፈስ መስዋዕተ ቅዳሴ ስናቀርብ ስጋውና ወይም ህብስትና ወይኑ ወደ ስጋና ደሙ የሚቀይረው በመንፈስ ቅዱስ አማካኝነት ነው። ለዚህም ነው መጀመሪያ መንፈስ ቅዱስን የምንጋብዘው። ስለዚህ መንፈስ ቅዱስ እያንዳንዱን እንቅስቃሴ መለኮታዊ መገኘት የሚሰጠው ኃይል ነው። የኛ የክርስቲያኖች መሰብሰብ ራሱ ከተራ ሌላ ስብሰባ የሚለየው ይህ ስብስብ በመንፈስ ቅዱስ የሚመራ ስብስብ ስለሆነ ነው። ስለዚህ ይህ ያለንበት ዘመን የመንፈስ ቅዱስ ዘመን ነው። መንፈስ ቅዱስ ነው የሚሰራው። ይህ መንፈስ ቅዱስ ምን ያደርጋል? ክርስቶስ በመንፈስ በመካከላችን እንዲገኝ ያደርጋል። ቅዱስ ሥላሴ በመካከላችን እንዲሆኑ ያደርጋል። ያለ መንፈስ ቅዱስ ቤተክርስቲያን አትኖርም። መንፈስ ቅዱስ ከሌለ ቤተክርስቲያን የለችም። ነገር ግን ይህ ስል የመንፈስ ቅዱስ ሥራ በቤተክርስቲያን ብቻ የተገደበ ነው ማለት አይደለም። መንፈስ ቅዱስ በሁሉም ቦታ ይሰራል፣ ከማንም ጋርም ይሰራል። በቦታ የተገደበ በጊዜ የተገደበም አይደለም። ነገር ግን እኛ እንደ ካቶሊካውያን እንደ አንድ ቤተክርስቲያን ስንነጋገር ቤተክርስቲያናችንን ቤተክርስቲያን የሚያሰኘው የምናደርገውን ነገር ሁሉ የእግዚአብሔር ሥራ የሚያደርገው የመንፈስ ቅዱስ መኖር ነው። ስለዚህ ቤተክርስቲያን ስንል ሥርዓተ አምልኳችን፣ ጸሎታችን፣ ልመናችን ሁሉ ያለ መንፈስ ቅዱስ ተራ የሰው እንቅስቃሴ ይሆናል ማለት ነው። ስለዚህም ይህ ዘመን የመንፈስ ቅዱስ ዘመን ነው። በሌላ መልክ ደግሞ እግዚአብሔር ራሱን በመግለጽ ሂደት የመጨረሻ ደረጃ አሁን ሌላ መገለጽ አንጠብቅም። በመጨረሻ በልጁ ተገለጸ፣ ሞተ፣ ወደ ሰማይ አረገ። መንፈስ ቅዱስ ደግሞ ይህንን እንድንረዳ እንድንቀጥል ተላከ። ስለዚህ እስካለ መጨረሻ ደግሞ በዚህ መልክ እንቀጥላለን ማለት ነው። ይህ መንፈስ ቅዱስ በቤተ ክርስቲያን መዋቅር ብቻ የሚሰራ ወይም ለመንፈሳዊ ሕይወት ብቻ የሚሰራም ነገር አይደለም። ይህ መንፈስ ቅዱስ በእያንዳንዳችን የግል ሕይወት ሁሉ የሚሰራ ነው፣ ወይም ደግሞ በክርስቲያን ህብረት ውስጥ የሚሰራ ነው። ከቤተ ክርስቲያን ውጭም ባለን እንቅስቃሴ ውስጥ የሚሰራ ነው። ብዙ ጊዜም ይህ መንፈስ ቅዱስ ብዙ አንጠራውም፣ ብዙ አናስታውሰውም። የእያንዳንዳችን ስህተት ሳይሆን የቤተ ክርስቲያን ያስተምህሮ ድክመት ሊሆን ይችላል። ብዙ ስለ ኢየሱስ ክርስቶስ እናወራለን፣ ዓመቱን ሙሉም ልናወራ እንችላለን። ስለ እግዚአብሔርም ብዙ ልናወራ እንችላለን። ስለ መንፈስ ቅዱስ ስብከት ግን ከዚህ ቀን በኋላ ምናልባት የሚቀጥለው ዓመት ነው የምንነጋገረው። ግን መሆን የለበትም። መንፈስ ቅዱስ ልክ እኩል እንደ ወልድ እግዚአብሔር እንደ አብ እኩል መለኮታዊ ነው። ስለዚህ በየቀኑ ህይወትና እንቅስቃሴ ልንጠራው ልናስታውሰው የሚገባ ነገር ነው። ስለዚህ ከስህተታችን መማር አለብን እና መንፈስ ቅዱስ ብዙ ጊዜ ምን ይላል? የተረሳ አምላክ ነው ይላል። መረሳት የለበትም። ስለዚህ ፊት መምጣት አለበት። እያንዳንዱ ተግባራችንን ስንጀምር መንፈስ ቅዱስን መጋበዝ አለብን። ጸሎት ለመጀመር ስናስብ ቀላል አይደለም። አንዳንዴ ሐሳብ ይበታተናል። ስለዚህ መጀመሪያ መንፈስ ቅዱስ ሆይና የጸሎትን ልብ ስጠኝ፣ እንድጸልይ እርዳኝ፣ መንፈስ ቅዱስ መጥራት አለብን። የክርስቲያን ማህበረሰብ ስብሰባ ስናደርግ መንፈስ ቅዱስን መጋበዝ አለብን። መንፈስ ቅዱስ ይህን ስብሰባችንን ምራው፣ ይሄ ስብሰባ በአንተ መንፈስ እንዲመራ። ብዙ ጊዜ እኮ ስብሰባዎችም ውይይቶችም የቤተ ክርስቲያንም ቢሆን እንደ ፍላጎታችን ነው የሚሄዱት። እንዳይሄዱ በመንፈስ ቅዱስ እንዲመሩ መንፈስ ቅዱስን መጋበዝ አለብን። ልክ በቅዳሴ ላይ ቅዳሴው ስንጀምር መንፈስ ቅዱስ እንደምንጋብዝ በሌላም እንቅስቃሴ የቤተ ክርስቲያን እንቅስቃሴ ሁሉ መንፈስ ቅዱስ መጋበዝ አለብን። ወደ ግል ህይወታችንም ስንመጣ ለማንኛውም ጉዳይ ሰው ከማማከራችን በፊት የመንፈስ ቅዱስን ምክር መጠየቅ አለብን። ውሳኔ ለማድረግ፣ ለሚመጡብን ጥርጣሬዎች፣ ለማንኛውም ጉዳይ የመንፈስ ቅዱስን ምክርና የመንፈስ ቅዱስን መሪነት መጋበዝ መቻል አለብን። መንፈስ ቅዱስ በህይወታችን ቦታ ልንሰጠውና እንዲመራን ልንጋብዘው ያስፈልጋል። መንፈስ ቅዱስ ለሁሉም ሰው የተሰጠ ነው። ለተወሰኑት ሰዎች በጥቂቱ የተሰጠ ሳይሆን በሜሮን ሁላችንም በመንፈስ ቅዱስ ተሞልተናል። በመንፈስ ቅዱስ ለመሞላታችን ደግሞ ለማረጋገጥ ለየት ያለ ታምራዊ ነገር፣ ያልተለመደ ነገር ማድረግ የለብንም። ኢየሱስ ራሱ የእግዚአብሔር ልጅ መሆኑን ለመመስከር መንፈስ ቅዱስ ያስፈልጋል። ያ የሌለው ሰው ኢየሱስ ጌታ ነው ሊል አይችልም። ያ የሌለው ሰው እግዚአብሔር ፈጣሪነት ሊቀበል አይችልም። ስለዚህ መንፈስ ቅዱስ በውስጣችን በሁላችንም አለ። ነገር ግን የሚቀረው ምንድን ነው? እንዲሰራ የማድረግ ጉዳይ ነው። ያ መንፈስ ቅዱስ በእኛ ህይወት ውስጥ እንዲሰራ የማድረግ ጉዳይ ነው። ትላንትም ሆነ በእነዚህ ቀናት የካሪዝማቲክ ወይም ደግሞ የካሪዝማቲክ ሙቭመንት ሰዎች በብዛት አሉ ሮማ ላይ ስትራመዱ የትም ወይ ዛንባቸዋል ወይም ሰምታቸዋል ምክንያቱም በእነሱ ትኩረት ሰጥተው በዚያ ላይ ይንቀሳቀሳሉ ያ ማለት ለነሱ ብቻ የተሰጠ ማለት ለእያንዳንዱ ክርስቲያን እነሱ አሁን ምልክቶች ናቸው ማለት ይሄ መንፈስ ቅዱስ እንዲሰራ የማድረግ ጥረት ነው የሚያደርጉት እኛም እያንዳንዳችን ያንን መንፈስ ቅዱስ በህይወታችን ውስጥ እንዲሰራ የማድረግ የመጋበዝ ኃላፊነት አለብን ኃላፊነት ብቻ ሳይሆን መብትም አለን ያ መንፈስ ቅዱስ በእኛ ውስጥ አለ ልዩነቱ እንዲሰራ ጊዜ ያለ መስጠት ወይም ያለ መፍቀድ ጉዳይ ነው ስለዚህ ለማጠቃለል ያህል የዛሬ በዓል በአንድ በኩል የቤተ ክርስቲያን በዓል ነው ምክንያቱም የቤተ ክርስቲያን ዘመን የመንፈስ ቅዱስ ዘመን አብረው ይመጣሉ የጌታችን ወደ ኢየሱስ ሰማይ መውጣት መዝጊያ ሳይሆን መክፈቻ ያደረገው እንቅስቃሴ ነው ስለዚህ በአንድ አካባቢ የነበረው ወደ ሁሉም ቦታ እንዲሄድ ከሁሉም ጋር በሁሉም ቦታ እንዲገኝ ባጭር ቃል መንፈስ ቅዱስ የሚያደርገው ምንድነው እግዚአብሔር ከሁላችንም በሁሉም ቦታ በሁሉ ጊዜ እንዲሆን የሚያደርግ ነው ስለዚህ ይህ መንፈስ ቅዱስ የሁላችንም ኃይል ነው የሁላችንም ብርሃን ነው የሁላችንም መሪ ነው ስለዚህ ተወደዳችሁ ወንድሞቼና እህቶቼ አቀድም እንዳልኩት በአመት አንድ ጊዜ ብቻ ምናስተውሰው ሳይሆን በየቀኑ ህይወታችን ውስጥ ስራችን እንቅስቃሴያችን አሳባችን ውስጥ ሁሉ መንፈስ ቅዱስን እንድንጋብዙ ያስፈልጋል የመንፈስ ቅዱስን መሪነት የተከተለች በሁሉ ነገር የመንፈስ ቅዱስን ምክር የሰማች እናታችን እኛም እንድንሰማ በዛም እንድንመራ በጸሎቷ ትርዳን አሜን።